የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የምሽት ዝግጅታችን አሁን ጀመረ። መንግስት የህዋ ታጣቂዎችን የሱዳን ጦርነት ሳትፎ ክስ ያጣራ ነው አለ።
የሱዳን መከላከያ ሰራዊትን የህዋ ታጣቂዎች ተቀላቅለው ተሰማርቷል የሚል ያውኛም መረጃውን ተመልክተናል። ጉዳዩን ለማጥራት እየሞከርን ነው።
ቀደም ሲል ሰማችኋቸው የውጭ ጉዳይ ሚኒስቴር ቃል አቀባይ ነብዩ ተርላን ነው። በምሽቱ አብይ ርዕስ ሙሉ ዘገባውን ወደ እናንተ ይቀርባል። ሐሙስ ግንቦት 1 2016 ዓ.ም ተመረጸ። ሰላም ጤና ይስጥልና አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? አስማማየ ነው ነኝ። እስከ ምሽቱ 4 ሰዓት ድረስ ያስተናግድኳችሁ ከእናንተ ጋር አብራችሁን ማመሽ ነው የሚሆነው። ለዓለም ዜናዎቹ ስመኝሽ የቆየ ዚያለች፣ የስቱዲዮ ቅንብር የሚመራልን ደግሞ ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በራዲዮና በቴሌቪዥን ከምትከታተሉት በተጨማሪ በማህበራዊ ትስስር ገጾቻችን እንዲሁም በዌብሳይታችን እንድትከታተሏቸው ላስተዋውቃችሁ። በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vnews amharic ላይ በቀጥታ ታገኙናላችሁ። በዛም መከታተል ትችላላችሁ። አሁን ከዓለም ተሰባሰቡ ዜናዎች ወደ ስመኝሽ ልምራችሁ።
በድጋሚ እንደምናመሻችሁ ዜናዎቹን አሰማችኋለሁ። ለምሽቱ ከያዝናቸው ዜናዎች ውስጥ ማይክ ሃይመር ኢትዮጵያን፣ ኬንያንና ጅቡቲን ይጎበኛሉ። ታጣቂዎች በዳርፉር ያደረሱት ጥቃት ለዘር ማጥፋት ሊባል ይችላል ሲል ሂዩማን ራይትስ ዋች አስታወቀና በሴኔጋል አውሮፕላን ማረፊያ የቦይንግ 737 አውሮፕላን ተንሸራቶ 10 ሰዎች ላይ ጉዳት ደረሰ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ከትላንት ጀምሮ ለአንድ ሳምንት ጉብኝት ወደ ኢትዮጵያ፣ ኬንያና ጅቡቲ መጓዛቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ባወጣው መግለጫ ሃመር በአዲስ አበባ በሚኖራቸው ቆይታ ከአፍሪካ ህብረት፣ ከኢትዮጵያ ባለስልጣናትና ከትግራይ ክልል ጊዜያዊ አስተዳደር ጋር እንደሚገናኙና የሰሜን ኢትዮጵያውን ጦርነት ለማስቆም ስለተፈረመው የፕሪቶሪያ ስምምነት አፈጻጸም እንደሚወያዩ አስታውቋል። ያልተፈቱ ችግሮችንም በፖለቲካ ውይይት መፍታትና ዳግም ግጭት እንዳይንቀሳቀስ ማድረግ ጊዜ የማይሰጠው ጉዳይ መሆኑን እንደሚያነሱም በመግለጫው ተጠቅሷል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ አክሎ ልዩ መልእክተኛው ሃመር በአማራና በኦሮሚያ ክልል በሚካሄዱ ግጭቶችን ለማስቆም ውይይት ማድረግ በሚቻልበት ሁኔታ ላይና የሚፈጸሙ ሰብአዊ መብት ጥሰቶችን መመርመር አስፈላጊ መሆኑንም ይወያያሉ ብሏል። ሃመር በናይሮቢ በሚኖራቸው ቆይታ ከኬንያ ባለስልጣናት ጋር እንደሚገናኙና በጋራ ቀጠናዊ ፈተናዎች ዙሪያ እንደሚነጋገሩም መግለጫው ጨምሮ የጠቀሰ ሲሆን በጅቡቲም ቀጠናዊና የጸጥታ ጉዳዮች ዙሪያ ከጅቡቲ ባለስልጣናት ጋር እንደሚመክሩ አመልክቷል። የሱዳን ፈጥኖ ደራሽ ኃይሎችና በዋናነት አረብ ሚሊሻ የሆኑ አጋሮቹ በምዕራብ ዳርፉር ከተማ ኤልጀኔና ውስጥ የሚገኙ የማሳሊት ተወላጆችንና ሌሎች አረብ ያልሆኑ ማህበረሰቦችን ኢላማ በማድረግ ለተፈጸመው የዘር ማጽዳት ዘመቻ ተጠያቂ መሆናቸውን ዓለም አቀፉ የሰብአዊ መብት ተሟጋች ቡድን Human Rights Watch አስታወቀ። የሰብአዊ መብት ተቋሙ ማሳሊቶች ወደ ቤት አይመለሱም፣ በምዕራብ ዳርፉር ኤልጀኔና ውስጥ የተፈጸሙ የዘር ማጽዳትና በሰው ልጆች ላይ የሚፈጸሙ ወንጀሎች በሚል ርዕስ ሐሙስ ዕለት ይፋ ባደረገው 186 ገጽ ያለው ሪፖርት በማሳሊትና ሌሎች አረብ ባልሆኑ ህዝቦች ላይ የዘር ማጽዳት ዘመቻ መፈጸሙን አመልክቷል። የፈጥኖ ደራሹ ኃይሎች እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ከአገሪቱ ጦር ኃይሎች ጋር በሚያደርጉት ጦርነት ከሌሎች አጋር አረብ ሚሊሻዎች ጋር በመሆን የዘር ማጽዳት፣ በሰው ልጆች ላይ የሚፈጸሙ ወንጀሎችንና የጦር ወንጀሎችን ፈጽመዋል የሚል ክስ ይቀርብባቸዋል። ጦርነቱ ኤልጀኔና ውስጥ የተገደሉትን 15000 ሰዎች ጨምሮ በ10000 የሚቆጠሩ ሰዎችን ህይወት ቀጥፏል። Human Rights Watch በሪፖርቱ እንደ አውሮፓውያን አቆጣጠር በሚያዝያና በሰኔ 2023 ዓ.ም ለሰባት ሳምንታት የተካሄዱ የጥቃት ዘመቻዎችንና የስቃይ ተግባራትን በዝርዝር ያቀረበ ሲሆን በተጠቀሰው ጊዜ ውስጥ ፈጥኖ ደራሹ ታጣቂ ኃይልና አጋሮቹ የማሳሊት ነዋሪዎችን በመግደልና በማሳደድ ስልታዊ ዘመቻ አካሂደዋል ሲል በሺዎች ለሚቆጠሩት ሰላማዊ ሰዎች ግድያ ተጠያቂ መሆናቸውን ገልጿል። ጥቃቱ የጅምላ ማሰቃየትን አስገድዶ መድፈርንና ዘረፋ የመሳሰሉ አሰቃቂ ድርጊቶችን እንደሚያካትት የተጠቀሰው ሪፖርት በሰኔ አጋማሽ ላይ ተባብሶ በሺዎች የሚቆጠሩ ሰዎች በቀናት ውስጥ መገደላቸውን አመልክቷል። ጥቃቱ እንደገና በህዳር ወርም ማገርሸቱን ጠቅሷል። የአካባቢው የሰባዊ መብት ተሟጋች ጠበቃዎች በጥቃቱ ዶክተሮችን፣ የሰባዊ መብት ተሟጋቾችን፣ የአካባቢ መሪዎችንና የመንግስት ባለስልጣናትን ጨምሮ ታዋቂ የማሳሊት ማህበረሰብ አባላት ኢላማ መደረጋቸውን አመልክተዋል። Human Rights Watch አክሎ አጥቂዎቹ በተለይ የተፈናቀሉ ማሳሊቶች በሚገኙባቸው አካባቢዎች ወሳኝ የሲቪል መሰረተ ልማቶችን ሆን ብለው ማውደማቸውን ገልጿል። የሳተላይት ምስሎች ከሰኔ ወር ጀምሮ በዋናነት ማሳሊቶች በሚኖሩባቸው የኤልጀኔና አካባቢዎች የተፈናቀሉ ነዋሪዎች ወደ ቤታቸው እንዳይመለሱ መኖሪያ መንደራቸው ሆን ተብሎ በቡልዶዘር መመንጠሩን እንደሚያሳዩ ሪፖርቱ አመልክቷል። ግድያዎቹ ፈጥኖ ደራሽ ኃይሎችና አጋሮቻቸው ቢያንስ በምዕራብ ዳርፉር የሚገኘውን የማሳሊት ማህበረሰብ ሙሉ በሙሉ ወይም በከፊል የማጥፋት አላማ እንዳላቸው ያሳያል ያለው የሂዩማን ራይትስ ዋች ሪፖርት ይህም የዘር ማጥፋት መፈጸሙን ወይም እየተፈጸመ መሆኑን የሚያመለክት ነው ብሏል። በሴኔጋል ዋና ከተማ ዳካር በሚገኘው የአውሮፕላን ማረፊያ 85 ሰዎችን አሳፍሮ የነበረ የቦይንግ 737 አውሮፕላን ከመሮጫ መንገዱ በመንሸራተቱ 10 ሰዎች ላይ ጉዳት ማድረሱን የሀገሪቱ ትራንስፖርት ሚኒስቴር ሐሙስ ዕለት አስታወቁ። የትራንስፖርት ሚኒስትሩ ኤል ማሊክ ንዲያይ እንደተናገሩት በትራንስ ኤር ስር የሚተዳደረው የሴኔጋል አየር መንገድ ረቡዕ ዕለት 79 መንገደኞችን፣ 2 አብራሪዎችንና 4 የበረራ ሰራተኞችን አሳፍሮ ወደ ባማኮ ሊጓዝ ነበር። ጉዳት የደረሰባቸው ሰዎች በሆስፒታል ሕክምና የተደረገላቸው ሲሆን የቀሩት ለማረፍ ወደ ሆቴል ተወስደዋል። ስላደጋው ተጨማሪ መረጃ ማግኘት ባይቻልም የአየር መጓጓዣ ደህንነት የተሰኘ በአየር መንገዶች ላይ የሚደርሱ አደጋዎችን የሚከታተል መረብ ቀደም ብሎ ትዊተር ይባል በነበረው የኤክስ ማህበራዊ ትስስር ገጹ ላይ ያደረጋቸው የለጠፋቸው ፎቶዎች ሳር በበዛበት ሜዳ ውስጥ የገባው ጉዳት የደረሰበት አውሮፕላን በእሳት መከላከያ ፎም ተከቦ ያሳያል። በተጨማሪም ፎቶዎቹ አንደኛው የአውሮፕላኑ የሞተር ክፍል መሰበሩንና ክንፉም መጎዳቱን ያሳያሉ። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አፍሪካ የጤና ባለሙያዎች እጥረት እንዳለባት የዓለም ጤና ድርጅት አስታወቀ። ድርጅቱ ይህን ያለው በናሚቢያ ዋና ከተማ ዊንድሆክ በዚህ ሳምንት እየተካሄደ ባለው የአፍሪካ የጤና ባለሙያዎች ፎረም ላይ ነው። በፎረሙ ላይ ንግግር ያደረጉት የናሚቢያ የጤናና የማህበራዊ አገልግሎት ሚኒስትር ካሉምቢ ሻንጉላ አፍሪካ ያጋጠማት የጤና ባለሙያዎች እጥረት አህጉሪቱ እንደ አውሮፓውያን አቆጣጠር በ2030 ሁለንተናዊ የጤና ሽፋን ለማግኘት የያዘችውን እቅድ እንዳታሳካ እንቅፋት ይሆናል ሲሉ አስጠንቅቀዋል። የተሻለ ህይወት ፍለጋ አህጉሩን ጥሎ የተሰደዱ አፍሪካውያን ቁጥር የሚያስደነግጥ ነው ያሉት ሻንጉላ ይህን ጉዳይ የአፍሪካ መንግስታትም ሆነ ታሪካዊና ወቅታዊ ሁኔታዎች ተለውጠው ማየት የሚሹ በሙሉ ቅድሚያ ሰጥተው ሊፈቱት የሚገባው ችግር እንደሆነ አስረድተዋል። የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል ዳይሬክተር ጀነራል ጂን ካሳያ እንዳስታወቁት እንደ አውሮፓውያን አቆጣጠር በ2030 ለመድረስ የታቀደውን ሁለንተናዊ የጤና ሽፋን ለማሳካት አፍሪካ ተጨማሪ 1.5 ሚሊዮን የጤና ሰራተኞች ያስፈልጓታል። በአሁኑ ወቅት በአፍሪካ 1.55 የጤና ባለሙያዎች ለ1000 ሰዎች አገልግሎት የሚሰጡ ሲሆን ይህም ለ1000 ሰዎች 4.55 የጤና ባለሙያዎች እንደሚያስፈልግ ከዓለም ጤና ድርጅት ካስቀመጠው ገደብ በታች ነው። እንደ አውሮፓውያን አቆጣጠር በ2023 ብቻ አፍሪካ 166 ወረርሽኞችን መመዝገቧን ያመለከቱት ካሳያ የአፍሪካ ህብረት አባል ሀገራት እንደ አውሮፓውያን አቆጣጠር በ2030 2 ሚሊዮን ተቋማዊ የማህበረሰብ የጤና ሰራተኞችን እንዲመለምሉ እንዲያሰለጥኑና ወደ ስራ እንዲያሰማሩ የተወሰነውን ውሳኔ ለማሳካት በጣም ወደ ኋላ መቅረታቸውንም አመልክተዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ እስራኤል ይላኩ የነበሩ የጦር መሳሪያዎች በጊዜያዊነት እንዲቆሙ መወሰናቸውን የእስራኤል ባለስልጣናት ተቃውመዋል። ባይደን ውሳኔውን ያሳለፉት እስራኤል ወታደራዊ ዘመቻዋን ወደ ራፋ ለማስፋት እቅድ በመያዟ ሲሆን ዩናይትድ ስቴትስ እቅዱን አትደግፈም። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ጊላድ ኤርዳን የአሜሪካን ውሳኔ ተቃውሞ በሰጡት አስተያየት ጦርነቱ ከተጀመረበት ጊዜ አንስቶ ባደረጉልን ድጋፍ ስናመሰግናቸው ከነበሩ ፕሬዝዳንት ለመስማት አስቸጋሪና አሳዛኝ መግለጫ ነው ብለዋል። ቀኝ አክራሪ የሆኑት የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቪን በኤክስ ገጻቸው ላይ ባሰፈሩት መልእክት ሐማስ ባይደንን ይወዷቸዋል ብለዋል። ባይደን ከሲኤንኤን ጋር ባደረጉትና ረቡዕ ምሽት በተላለፈው ቃለ መጠይቅ ዩናይትድ ስቴትስ እንዳየር መቃወም ያሉ የመከላከያ መሳሪያዎችን ለእስራኤል ማቅረቧን እንደምትቀጥል ገልጸዋል። ባይደን አክለው እስካሁን ወደ ራፋ ሄዱም ወደ ራፋ መሄዱ ከሆነ ግን በታሪክ ከራፋ ጋር ያለውን ችግር ከከተማው ጋር ያለውን ሁኔታና ያንን ችግር ለመፍታት ጥቅም ላይ የሚለውን የጦር መሳሪያ እንደማልሰጥ በግልጽ ተናግሬያለሁ ብለዋል። የባይደን ውሳኔ ከመተላለፉ በፊት በራፋህ ሐማስን ለመከላከል ከሌሎች የጋዛ አካባቢዎች በተለየ ሁኔታ እንዴት መንቀሳቀስ እንደሚቻል ከእስራኤል ጋር ውይይት ተደርጎ እንደነበር አንድ ስማቸው እንዳይገለጽ የጠየቁ ያስተዳደሩ ባለስልጣን ለአሜሪካ ድምጽ በላኩት መግለጫ አስረድተዋል። በጥቅምት 7 ሐማስ በየሽብር ጥቃት ካደረሰ ወዲህ ዩናይትድ ስቴትስ በእስራኤል የጦር አካሄድ ላይ ተጽዕኖ ለማድረግ የምትልከውን የጦር መሳሪያ እንደሚያዣ ስትጠቀምበት የመጀመሪያ ጊዜ ነው። በመጨረሻም በጠንካራ አቋማቸው የሚታወቁት የአሜሪካ ምክር ቤት አባል ማርጀሪ ቴይለር ግሪን ረቡለት አፈ ጉባኤውን ማይክ ጆንሰንን ከስልጣን ለማንሳት ድምጽ እንዲሰጥ ቢጠይቁም የህግ አውጪዎቹ ጥያቄውን በፍጥነት ውድቅ አድርገዋል። በምክር ቤት ውስጥ ጠንካራ የዶናልድ ትራምፕ ደጋፊ መሆናቸው የሚነገርላቸው ግሪን በምክር ቤቱ ፊት ቆመው ጆንሰን አፈ ጉባኤ ሆነው ባገለገሉበት ወቅት ፈጸሟቸው ያሏቸውን የህግ ጥሰቶች የያዘ ረጅም ዝርዝር ባነበቡበት ወቅት ባልደረቦቻቸው የተቃውሞ ድምጽ አሰምተዋል። ግሪን የጆንሰንን አመራር አሳዛኝ፣ ደካማና ተቀባይነት የሌለው ሲሉም ተችተዋል። ሪፐብሊካኖቹ ከራሳቸው ፓርቲ ተመረጡትና አፈ ጉባኤ ለማንሳት ሲሞክሩ በወራት ውስጥ ሁለተኛ ጊዜያቸው ሲሆን በአሜሪካ ታሪክ ውስጥ ያልታየና በፓርቲ ግርግር ውስጥም ያልተለመደ መሆኑ ተገልጿል። ሪፐብሊካን ህግ አውጪዎች ጆንሰንን ስለተፈጠረው ነገር በማጽናናት ድጋፋቸውን አረጋግጠውላቸዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወደ አስማማው ልመልሳችሁ።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ግንቦት 1 2016 ዓመተ ምህረት የአሜሪካ ድምጽ የምሽቱን ዝግጅታችን ነው። ቀደም ሲል ካለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። ለዜናዎቹ ስመኝሽ በጣም አመሰግናለሁ። በምሽቱ ዝግጅቶቻችን በምስልና ድምጽ ቅንብር ሲያሸናፊና ግርማ ደገፋ፣ የዌብና ማህበራዊ ድረገጽ አሰናጃችን አባዮ ገበያውም አብሮን የሚያመቹ ነው የሚሆነው። ቀደም ብዬ አስተዋወኳችሁን በድጋሚ ለማስተዋወቅ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር አብራችሁ ምሽቱን ማሳለፍ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ከሱዳን ፈጥኖ ደራሽ ኃይሎች በህወሓት ታጣቂዎች ላይ የቀረበውን ክስ እያጣራ መሆኑን የውጭ ጉዳይ ሚኒስቴር አስታወቀም። ቃል አቀባዩ ነብዩ ተርላ ዛሬ አሙስ በሰጡት መግለጫ ጉዳዩን በካርቱም የኢትዮጵያ ኤምባሲ ያጣራ እንደሚገኝ ተናግሯል። የትግራይ ጊዜያዊ አስተዳደር ክሱን ማስተባበሉ ይታወቃል። አቶ ነብዩ በዛሬው መግለጫቸው የአውሮፓ ህብረት በኢትዮጵያ ላይ ጣለውን የቪዛ አሰጣጥ ገደብም እንዲያነሳ ጠይቋል። ኬኔዲ አባተ ተጨማሪ አለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ዛሬ ሐሙስ ግንቦት 1 ቀን 2016 ዓ.ም ለጋዜጠኞች መግለጫ በሰጡበት ወቅት በሱዳን ጦርነት ላይ የህወሓት ታጣቂዎች ተሳትፈዋል በሚል የቀረበውን ክስ በተመለከተ ከአሜሪካ ድምጽ ተጠይቀው ምላሽ ሰጥተዋል። ካለፈው ሚያዝያ 7 ቀን 2015 ዓ.ም ጀምሮ ከአንድ አመት በላይ ከሱዳን ጦር ጋራ በመዋጋት ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይሎች ቡድን የህወሓት ኃይሎች ከሱዳን ጦር ጎን ተሰልፈው እየተዋጉ መሆናቸውን የሚያረጋግጥ የሰነድ ማስረጃ አለኝ ሲል ባለፈው ሳምንት ቀዳሜ በኤክስ ማህበራዊ ትስስር ገጹ ላይ ማስተዋወቁን መዘገባችን ይታወሳል። በጀነራል መሐመድ አምዳን ዳጋሎ የሚመራው ኃይል ኢትዮጵያ ውስጥ አሰቃቂ ድርጊቶችን ፈጽመዋል በሚል ክስ የሚቀርብባቸው ያላቸው የህወሓት ኃይሎች ከሱዳን ጦር ጎን ተሰልፈው እየተዋጉ እንደሆነ ያቀረበውን ክስ መሰረት የሌለው ሲል ያጣጣለው የትግራይ ክልል ጊዜያዊ አስተዳደር ክሱን አጥብቆ እንደሚያወግዝም ገልጿል። የኢትዮጵያ መንግስት በበኩሉ ጉዳዩን በማጣራት ላይ እንደሚገኝ የውጭ ጉዳይ ሚኒስቴር ቃል አቀባይ ነብዩ ተድላ ተናግረዋል።
የሱዳን ፈጥኖ ደራሽ ኃይል ሰሞኑን ባወጣው መግለጫ የሱዳን መከላከያ ሰራዊትን የህወሓት ታጣቂዎች ተቀላቅለው ተሰማርቷል የሚል ያውኛም መረጃውን ተመልክተናል። ጉዳዩን ለማጥራት እየሞከርን ነው። እንደምታውቁት ሱዳን ውስጥ ባለው ወቅታዊ ሁኔታ የኢትዮጵያ ኤምባሲ ተዘግቷል ካርቱም የሚገኘው። ሆኖም እንግዲህ መሰል መረጃዎችና ወንጀላዎች ቀደም ሲል ወደ ሱዳን ተሰደው ከነበሩ የአካባቢው ነዋሪዎች ጋር ተያይዞ ሊነሳ ይችላል። ነገር ግን ይሄ ጉዳይ መጣራት ያለበት በመሆኑ መረጃውን መሰረት በማድረግ እንደ ውጭ ጉዳይ እንደዚሁም እንደ ሀገር በሱዳን የሚገኘው በአሁኑ ወቅት ከካርቱም ሌላ ቦታ ዞር ብሎ የሚገኘው የኢትዮጵያ ኤምባሲ ይህንን ለማጣራት እየሞከርን ነው። ዝርዝር ጉዳይ ካለ ምላሽ እንሰጥበት ይሆናል።
የሱዳን ተጠባባቂ የውጭ ጉዳይ ሚኒስትር ሆነው በቅርቡ የተሾሙት አምባሳደር ሐሰን አዋድ አሊ ከሹመታቸው በኋላ ትናንት ረቡዕ ከኢትዮጵያ ውጭ ባካሄዱት የመጀመሪያ ጉብኝታቸው ኢትዮጵያ በሱዳን ሁሉን አቀፍ የሰላም ሂደት ላይ ልትጫወት ስለምትችለው ሚና ውይይት መደረጉንም ቃል አቀባዩ ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ ህብረት ሀገራት የቆዩ ዜጎችን ወደ ሀገራቸው በመመለስ ረገድ በቂ ትብብር አላሳየም በሚል ሰሞኑን ህብረቱ ለኢትዮጵያውያን የሚሰጠውን የቪዛ አሰጣጥ ሂደት ለማጥበቅ መወሰኑን ተገቢ ያልሆነና ኢፍትሃዊ ውሳኔ ነው ሲሉ አቶ ነብዩ አብራርተዋል። ህብረቱ ከውሳኔው ላይ የደረሰው ኢትዮጵያ የመኖሪያ ፈቃድ የሌላቸውን ዜጎች ለመመለስ ኮሚቴ አቋቁማ በመስራት ላይ ባለችበት ወቅት እንደሆነ የገለጹት ቃል አቀባዩ ኢትዮጵያውያን ናቸው የተባሉ በህገወጥ መንገድ ወደ ህብረቱ አባል ሀገራት የገቡ ዜጎችን የማጣራት ስራ ረጅም ጊዜ እንደሚወስድ አመልክተዋል። ከሰሞኑ ኢትዮጵያውያን ናቸው ተብለው በህብረቱ ከተለዩ 89 ሰዎች ውስጥ በማጣራት ኢትዮጵያዊ ሆነው የተገኙት 26 ብቻ እንደሆኑና 15ቱ መመለሳቸውንም ገልጸዋል። ጊዜውን የማይመጥን ያሉትን ውሳኔ ህብረቱ እንዲሽረውም ጥሪ አቅርበዋል።
በህገወጥ መንገድ ወደ አውሮፓ የተሻገሩ በሀገራቱ መኖር ያልቻሉ ፍልሰተኛ ዜጎቿን ለመመለስ ኢትዮጵያ እንደ ሀገር ኃላፊነቷን በጠበቀ በተሞላበት መንገድ እንደዚሁም ደግሞ ዓለም አቀፉን አሰራር መሰረት ባደረገ መልኩ ያንን ተከትላ የምትሰራ ይሆናል። በዚህ አጋጣሚ የኢትዮጵያ አውሮፓ ህብረት በቪዛ ጉዳይ ሰሞኑን የወሰደው እርምጃ እንዲሻር ትጠይቃለች። ከውሳኔው ጋር የሚጣጣም የራሷን እርምጃም የምትወስድ ይሆናል።
እርምጃው ትክክል እንዳልሆነ የኢትዮጵያ መንግስት ዲፕሎማሲያዊ ሂደቱን በጠበቀ መንገድ ለህብረቱ ማሳወቁንም ቃል አቀባዩ አክለው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ቀረበ። አሁን ደግሞ የትንታኔው መጽሔት ይቀጥላል። ወደ ትንታኔው መጽሔት የመጀመሪያው ርዕሰ ጉዳይ አልፋለሁ። የበቴ ኡርጌሳ ግድያ ምርመራ ሊደናቀፍ እንደማይገባ ዩናይትድ ስቴትስ አሳሰበች። ዩናይትድ ስቴትስ የኢትዮጵያ ሰብአዊ መብት ኮሚሽን በሆነ ከፍተኛ የፖለቲካ አመራር በቴ ኡርጌሳ ላይ እያደረገ ያለው ምርመራ እክሎች ሊፈጠሩበት እንደማይገባ አሳስባለች። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም አሁንም የአቶ በቴ ግድያ እንዲጣራ ድጋፍ እንደሚያደርግ ገልጿል። የኢትዮጵያ የፖለቲካ ፓርቲዎች ምክር ቤት በበኩሉ የአቶ በቴ ግድያ መጣራቱ በሰላማዊ የፖለቲካ ትግል ላይ ለሚሳተፉ ወገኖች ወሳኝ እንደሆነ ሲገልጽ፣ ኦነግ ደግሞ የሰብአዊ መብቶች ኮሚሽን አሁን በእጁ የሚገኘውን የግድያ ምርመራ ውጤት ይፋ እንዲያደርግ ጠይቋል። ኮሚሽኑ በመቂ ከተማ ሲያከናውን የቆየ አቶ በቴሩ ጌሳ ግድያ ምርመራ መቋረጡን ገልጿል። በጉዳዩ ላይ ከመንግስት አካል ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ገልሞ ዳዊት በዚህ ጉዳይ ተጨማሪ አለው።
ባለፈው ሚያዝያ 3 ቀን 2016 ዓ.ም ምረት በመቂ ከተማ ተገልለው የተገኙትን የኦሮሞ ንጻነት ግንባር የፖለቲካ አመራር በቴዎድሮስ ጌሳ ግድያን ያጣራ ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን እክሎች እንዳይገጥሙት ዩናይትድ ስቴትስ አሳስባለች። በኢትዮጵያ የአሜሪካን ኤምባሲ ትላንት ረቡዕ በማህበራዊ ትስስር ገጹ እንዳሰፈረው የኢትዮጵያ ሰብአዊ መብቶች ኮሚሽን በአቶ በቴዎድሮስ ጌሳ ግድያ ላይ የጀመረው ምርመራ እስኪያጠናቅቅ ድረስ ዩናይትድ ስቴትስ ሙሉ ድጋፍ ታደርጋለች ብለዋል። የኢትዮጵያ የፖለቲካ ፓርቲዎች ጋራ ምክር ቤት ተሰብሳቢና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዋና ጸሐፊ ደስታ ድንቃ ምክር ቤቱ የግድያ ምርመራ ሂደቱን በቅርበት እየተከታተለ መሆኑን ገልጸዋል።
የዚህ አይነት የሰላማዊ የፖለቲካ እንቅስቃሴ ውስጥ ያሉትን የፖለቲካ አመራሮች፣ የፖለቲካ አባላትን መገደል የሰላማዊና የህጋዊ የፖለቲካ እንቅስቃሴ የፖለቲካ ትግልን የሚጎዳ በመሆኑ እንደዚህ አይነት ግድያዎች እንዲቆሙ እንዳይደገሙ የሚያደርግ ትክክለኛ ታማኝ የሆነ የምርመራ ውጤት ዜጎች ስለሚፈልጉት ወንድማችን በቴዎድሮስ ጌሳ አባል የሆነበት ኦነግ ብቻ ሳይሆን ሌሎችም በኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤታችንም የሚፈልገው ስለሆነ የምርመራ ሂደቱና የምርመራ ውጤቱም ትክክለኛ የሆነ አሳማኝ የሆነ ሆኖ እንዲወጣ ሁሉም ትብብር ማድረግ ነው እንጂ ያለባቸው እንቅፋት መሆን የለባቸውም ማለት ነው።
የአቶ በቴዎድሮስ ጌሳ ግድያ ተከትሎ ከመንግስት አካል ስለ ምርመራው ለጋራ የፖለቲካ ፓርቲዎች ምክር ቤት ግልጽ የተደረገ ነገር አለመኖሩንም አክለው አስረድተዋል። በሌላ በኩል የኦሮሞ ንጻነት ግንባር ህዝብ ግንኙነት ኃላፊ አቶ ለሚገመቹ ስለ ግድያው የምርመራ ሂደት እንዲህ ይላሉ።
ኮሚሽኑን ምርገና ሞማ ኢትዮጵያ ቀጥ ይወንጃን
የኢትዮጵያ ሰብአዊ መብቶች ኮሚሽን የአቶ በቴን ግድያ አስመልክቶ ኦነግ ቀደም ሲል ባወጣው መግለጫ ባነሳቸው 6 ነጥቦች ላይ ተመርኩዞ ያለውን ስጋት አስቀምጧል። ነጥቦቹም አቶ በቴ ከሆቴሉ መወሰዱን ሲወሰድ ድብደባ የተፈጸመበት እንደነበረ በጸጥታ ኃይሎች መወሰዱንና መገደሉን እንዲሁም የሆቴሉ ጠባቂ መሰወራቸውን የመሳሰሉትን ያካትታል። አሁንም ኮሚሽኑ ስለ ግድያው መረጃ ያቀበሉት ግለሰቦች ተሰውረውብኛል ብሎ ብዙሃን መገናኛ ሲናገር ተሰምቷል። በተጨማሪም ኮሚሽኑ ከዚህ በፊት በኦሮሚያ ክልል ያጣራቸውን ምርመራዎች ይፋ በማድረግ ረገድ ችግሮች አሉበት። ያአሁንም እንደቀደሙት እንዳይሆን በእጁ አሉ የተባሉትን መረጃዎች ይፋ ቢያደርግ በራሱ በቂ ነው።
አቶ ለሚ የአቶ በቴዎድሮስ ጌሳ ግድያ ተከትሎ በቁጥጥር ስር የዋሉት 2 የቤተሰብ አባላት አቶ ሚሎር ጌሳና ኤባውን የተባሉት አሁንም አለመለቀቃቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክልል ምርምርና ክትትል ኃላፊ ኮሚሽኑ በመቂ ከተማ የጀመረው የአቶ በቴዎድሮስ ጌሳ ግድያ ምርመራ መቋረጡን አረጋግጠዋል። ሂደቱ በምን ምክንያት እንደተቋረጠ የተጠየቁት ኃላፊው ኮሚሽኑ ምርመራውን በሌላ መንገድ ይከተላል የሚል ምላሽ በጽሑፍ ሰጥተዋል። ከኮሚሽኑ ሌሎች ኃላፊዎች ተጨማሪ መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። ፖሊስ በአቶ በቴዎድሮስ ጌሳ ግድያ ተጠርጥሬያቸዋለሁ ያላቸውን 13 ግለሰቦች በቁጥጥር ስር ማዋሉን መንግስታዊ ብዙሃን መገናኛዎች ዘግበው እንደነበር ይታወቃል። ይሁን እንጂ ስለ ግድያው የምርመራ ሂደት ከምስራቅ ሸዋ ዞን ፖሊስ መምሪያ፣ ከኦሮሚያ ክልል ፖሊስ ኮሚሽን፣ ከኦሮሚያ ክልል ፕሬዝዳንት ጽህፈት ቤትና ከኦሮሚያ ጠቅላይ አቃቤ ሕግ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ቀጣዩ የትንታኔ መጽሔታችን ዘገባ ደግሞ የኬንያ ዶክተሮች ከመንግስት ጋር በመስማማታቸው አድማቸውን ማቆማቸውን እየተመለከተ ነው። የኬንያ ዶክተሮች ውዝፍ ደሞዛቸው እንዲከፈላቸውና ተለማማጅ ዶክተሮች እንዲቀጠሩ በመጠየቅ ለስምንት ሳምንታት ካደረጉት የሥራ ማቆም አድማ በኋላ ወደ ሥራ ለመመለስ ተስማምተዋል። መንግስትና የዶክተሮች ማህበር ትላንት ረቡዕ ወደ ሥራ የመመለሻ ስምምነት የተፈራረሙ ሲሆን ይህ ስምምነት በሕዝብ ሆስፒታሎች መታከም ላልቻሉ ማን እፎይታን የሚሰጥ ነው። መሐመድ የሱፍ ተከታዩን ዘግቧል። ደረጀ ደስታ እንደሚከተለው ያቀርባል።
የኬንያ ዶክተሮች ውዝፍ ደሞዛቸው እንደሚከፈላቸው ከመንግስት ጋር ከተስማሙ በኋላ ከአርብ ጀምሮ ወደ ሥራ ገበታቸው ይመለሳሉ። የኬንያ የጤና ጥበቃ ሚኒስትር ሱዛን ናኮሚቻ ዶክተሮቹ አሁን ማተኮር ያለባቸው ህሙማን ላይ ነው ይላሉ።
I want to ask only us for now. አሁን ሁላችንም በአገልግሎት አስተጣጥ ላይ እንድናተኩር ማሳሰብ ፈልጋለሁ። ሀገሪቱ የእናንተን ወደ ስራ መመለስ ለ54 ቀናት በጉጉት ተጠብቃለች። ዜጎች ያለምንም መዘግየት አገልግሎት እንዲሰጣቸው የመጠየቅና አገልግሎቱንም የመጠበቅ መብት አላቸው።
ከስምምነቱ የተደረሰው ከሳምንታት ድርድርና የፍርድ ቤቱ ዝግብ በኋላ ነው። መንግስትና የዶክተሮች ማህበር ሐኪሞች የተሻለ ክፍያ የሚያገኙበትና የሥራ ሁኔታቸውን ለማሻሻል የተሻለውን መንገድ ለማፈላለግ ተስማምተዋል። ስምምነቱን ከ7000 በላይ የሚሆኑትን የህክምና አባላትን ወክለው የተፈራረሙት የኬንያ የህክምና ባለሙያዎች ፋርማሲስቶችና የጥርስ ሐኪሞች ህብረት ዋና ጸሐፊ ዳሃብጂ አቴላ ከጥያቄያቸው አንዱ ያልተሟላ ቢሆንም ወደፊት ለሙያ ባለሙያዎች እንደሚታገሉ ተናግረዋል።
በ60 ቀናት ውስጥ ተግባራዊ እንዳይደረጉ ከስምምነት ላይ ደርሰናል። አሁንም በዚህ ጉዳይ ላይ እንነጋገራለን። ይህ ማለት ሁሉም ሰው እያንዳንዱ ዶክተር በተፈረመው የጋራ ስምምነት ላይ የተገለጸው የሰራተኞች መብቶች ትክክለኛና ሁልጊዜም የሚጠበቁ መሆናቸውን እንዲያረጋግጥ እንፈልጋለን።
አንዳንዶቹ የዶክተሮቹ ቅሬታዎች የተነሱት እንደ አውሮፓ አቆጣጠር በ2017 ከተደረሰበትና ስለ ደሞዝ ጭማሪ ለዶክተሮችና ለጥገኞቻቸው የህክምና መድንና ለአደጋና ለድንገተኛ ጊዜ አበል ከሚናገረው የጋራ ስምምነት ነው። መንግስትና የወረዳ ገዢዎች ሌሎች የሙያና አገልግሎት ዘርፎች ከሰራተኞቻቸው ተመሳሳይ ጥያቄ ሊያነሱ ይችላሉ በሚል ሊኖር የሚችለውን የገንዘብ ጫና በመፍራት እንደ አውሮፓ አቆጣጠር የ2017 ስምምነትን ሙሉ በሙሉ ተግባራዊ ማድረግ አልፈለጉም። አይሻ ሐሰን በናይሮቢ የማህበረሰብ ጤና ተሟጋች ናቸው። የጤና ተቋማት ወደ ስራ መመለሳቸው ህሙማን ጤናቸውን እንዲያሻሽሉ እንደሚረዳቸው ይናገራሉ።
ዶክተሮቹ ወደ ጤና ተቋማት ተመልሰው ታካሚዎቻችንን ለመርዳት ለወሰኑት ውሳኔ እናመሰግናለን። ምክንያቱም እነሱ ተቋም ውስጥ ያልነበሩበት ጊዜ እጅግ ፈታኝ ነበር። ብዙ ታካሚዎች ሞተዋል። ሌሎች እንደ HIV እና የቲቪ ህመምተኞች መድኃኒት እጥረት አለባቸው። ብዙ መስራት ይጠበቅብናል። ምክንያቱም አሁን ወደ ኋላ ተመልሰን በሽተኛውን መከታተል ስለሚኖርብን ለነሱ ጥሩ ይሆናል። ኬንያውያን የስምምነት የሐኪሞቹንና የመንግስት አለመግባባቶችን እንደሚፈታ ተስፋ ያደርጋሉ። ሆኖም ግን ተለማማጅ ዶክተሮችን የመቅጠሩ ጉዳይ አሁንም ውይይት እየተደረገበት ነው።
ኬንያውያን የስምምነት የሐኪሞቹንና የመንግስትን አለመግባባቶችን እንደሚፈታ ተስፋ ያደርጋሉ። ሆኖም ግን ተለማማጅ ዶክተሮችን የመቅጠሩ ጉዳይ አሁንም ውይይት እየተደረገበት ነው።
ቀጣይ ዘገባችን ደግሞ ወደ ዩናይትድ ስቴትስ ይመልሰንና የዩናይትድ ስቴትስ 2024 ምርጫን የተመለከተ ዘገባን ወደ እናንተ እናደርሳለን። የፖለቲካ ፓርቲዎች የእስያ አሜሪካውያን ድምጽ ለማግኘት ፉክክር ላይ ናቸው። ፒው የተሰኘው የጥናት ማዕከል እንደሚያስታውቀው ጆ ባይደንና ዶናልድ ትራምፕ ለፕሬዝዳንትነት በሚያደርጉት የምረጡኝ ፉክክር ከአራት አመት በፊት ከነበረው አንጻር 2 ሚሊዮን የሚሆኑ ተጨማሪ እስያ አሜሪካውያን በመራጭነት ይሳተፋሉ። የቪዮ ስካስተርንስ እስያ አሜሪካዊ የሆኑ የምክር ቤት አባላት የድምፅ ሰጪዎች ትኩረት ለማግኘት እንዴት እየሰሩ እንደሆነ የሚያመለክተውን ዘገባ ልኳል። እንግዶ ወልዴ እንደሚከተለው ያቀርባል።
ፒው የጥናት ማዕከል እንደሚለው እስያ አሜሪካውያን በሀገሪቱ ከሚገኙ የማህበረሰብ ክፍሎች ሁሉ ቁጥራቸው በፍጥነት እያደገ የመጡ ናቸው። በፖለቲካ አመለካከታቸው ግን ሁሉም አንድ አይደሉም። ክሪስቲን ቸን ገለልተኛ የሆነው የኤዥያን ፓሲፊክ አይላንደር አሜሪካን ቮት የተሰኘው ቡድን ዋና ዲሬክተር ናቸው።
ህንድና ጃፓን አሜሪካውያን በብዛት ዲሞክራቶችን ይደግፋሉ። ቬትናም አሜሪካውያን ደግሞ በአብዛኛው ሪፐብሊካንን ይደግፋሉ። ቻይና አሜሪካውያን ዲሞክራቶችን ሲደግፉ የነበረ ቢሆን አሁን ከሁሉም ወገን እንዳልሆኑ አብዛኞቹ አስተውቀዋል። ይህ የሚነግረኝ ነገር ቢኖር ሁለቱም ፓርቲዎች ሆነ የምርጫ ዘመቻቸው ፓርቲዎቹ ስላላቸው አቋም በቂ ትምህርት አለመስጠታቸውን ነው።
በደቡብ ኮሪያ ተወልደው ጃፓን ያደጉት ሚሼል ስቲል ሪፐብሊካን የምክር ቤት አባል ሲሆኑ በካሊፎርኒያ ግዛት ኦሬንጅ አውራጃን ይወክላሉ። በድረ ገጻቸው ላይ የቬትናምን ቋንቋ ጥቅም ላይ እንዲውል አድርገዋል። የምርጫ ክልላቸውም በአሜሪካ ቬትናም አሜሪካውያን በብዛት የሚገኙበት ነው።
እያንዳንዱ ማህበረሰብ ዘንድ ትሄዳለህ። እንደ ባህላቸው በተለያየ መንገድ ትቀርባቸዋለህ። ወደ ቬትናሞች ሲሄድ የነርሱን ቀሚስ አደርጋለሁ። ወደ ፊሊፒንስ ማህበረሰብ ሲሄድ ሳሪ የተሰኘውን ቀሚስ አደርጋለሁ። ታውቃለህ፣ ይህን በምታደርግ ጊዜ እንደ አንድ የነርሱ ማህበረሰብ አካል አድርገው ያዩሃል።
ሚሼል ስቲል እንደሚሉት እርሳቸውና ደጋፊዎቻቸው ከሁለት ዓመት በፊት ባደረጉት የምርጫ ዘመቻ 190 ሺህ በሮችን አንኳኩተዋል።
That's the way you reach out to Asian American communities. It's all
state. የኢሲያ አሜሪካዊ ማህበረሰብ መድረስ የምትችለው በዚህ መንገድ ነው። ታውቃለህ በኔ የምርጫ ክልል 7 ቋንቋዎች ይነገራሉ። ግን ሁሉም መልእክታቸው አንድ ነው።
በየቤቱ ይሄዱ የሚደረገው የምርጫ ዘመቻ በተለይ ለእስያ አሜሪካውያን አስፈላጊ ነው። ምክንያቱም በ2020 በነበረው ምርጫ 70% የሚሆኑት ድምጽ የሰጡት ከምርጫው ቀን በፊት በፖስታ ነው። ክርስቲን ቸን የሚያክሉት አለ።
It's because when you have a mail-in ballot you can sit at your
ምክንያቱም በፖስታ ድምጽ የምትሰጥ ከሆነ እጩዎቹንም ሆነ የሚያነሱትን ጉዳዮች በተመለከተ ቤት ቁጭ ብለህ ከቤተሰብና ከጓደኛ ጋር ተነጋግረህ እንዲሁም አስፈላጊ ከሆነ የትርጉም እርዳታ አግኝተህ ምርጫ ጣቢያ እንደሚሆነው ሳትጨነቅ ጊዜ ወስደህ ድምጽ ትሰጣለህ።
ሪፐብሊካኖቹ ለእስያ አሜሪካውያን የሚሰጡት ትኩረት የዲሞክራቲክ ፓርቲ የምክር ቤት አባል የሆኑትን ግሬስ መንግ ያሳስባቸዋል። ኩዊንስ የተሰኘው የኒውዮርክ ክፍለ ከተማ ወኪል ናቸው።
በሪፐብሊካን ፓርቲ በኩል አንዳንድ እጩዎቻቸው በተለያየ ቋንቋ ወደ ድምጽ ሰጪዎች መልእክታቸውን በማድረስ ላይ ናቸው። የዲሞክራቲክ ፓርቲው መሪዎችንና እጩዎችን በዚህ ጉዳይ ላይ ወደ ኋላ መቅረት እንደሌለብ ስንነግራቸው ቆይተናል። ሰዎች ዋጋ ለሚሰጡት እሴት የቆመውን ፓርቲ እንዲያውቁ ተደራሽ መሆን አለብን።
ሳንድራ ቾይ ደግሞ ሚንኳን በተሰኘው ክፍለ ከተማ የሚገኘው የማህበረሰብ ማዕከል የህዝብ ተሳትፎ ኃላፊ ናቸው።
We work on it year after year here building political
ስደተኞች እስያ አሜሪካውያንና ሰራተኛው ማህበረሰብ ፖለቲካዊ ኃይል እንዲኖራቸው በእያመቱ እንሰራለን። በተለይም በዚህ አመቱ ምርጫ ብዙ አንገብጋቢ ጉዳዮች ስላሉ በጉዳዩ ላይ እንሰራለን። ማህበረሰባችንን ማንቀሳቀስ ያለብን አሁን እንደሆነ እናውቃለን።
ፒው የጥናት ማዕከል እንደሚገምተው በመጪው ዳር በሚደረገው ምርጫ 15 ሚሊዮን እስያ አሜሪካውያን ድምጽ ለመስጠት ብቁ ናቸው። ከግማሽ በላይ የሚሆኑት የሚኖሩት በአምስት ግዛቶች ነው። ካሊፎርኒያ፣ ኒውዮርክ፣ ቴክሳስ፣ ሃዋይ እና ኒውጀርሲ። ስካት ስተርንስ ለላከው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የምሽቱ ዝግጅታችን ነው። አድማጮቻችንና ተመልካቾቻችን ዝግጅቶቻችን አሁንም እንደቀጠሉናቸው አሁን የምሽቱ የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምናልፍበት ሰዓት ነው። የመጀመሪያው ቅንብራችንም የኦሮሞ ነጻነት ሰራዊት እና የአማራ ፋኖ የሰላም ጥሪ አልተደረገልንም ማለታቸውን የተመለከተ ነው። የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሁሉን አቀፍ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉት ለአሜሪካ ድምጽ ተናግረዋል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን እንዲሁም ኮሚሽኑ በመንግስት በጀት የሚንቀሳቀስ መሆኑን በመጥቀስ በገለልተኝነቱ ላይ ጥያቄ አነስተዋል። በተጨማሪም ህጋዊ በሆነ መልኩ በደብዳቤ የሚሆን በኢሜል በምክር በኢሜል በመክክር መድረኩ ላይ ተሳትፎ አለመጋበዛቸውን ተወካዮቻቸው ለአሜሪካ ድምጽ አስታውቋል። የደን ነው ዘገባው።
ከተቋቋመ 2 ዓመታትን ያስቆጠረው የኢትዮጵያ ሀገራዊ የምክክር ኮሚሽን በሽግግር ፍትህና በሀገራዊ ሰላም ዙሪያ የሚሳተፉ አካላት የተለያዩ ሀገራዊ አጀንዳዎችን እንዲያዘጋጁ ከሳምንታት በፊት ጠይቋል። ይሁን እንጂ ኢትዮጵያ ውስጥ በአሁን ሰዓት በትጥቅ ትግል ላይ የሚገኙት የኦሮሞ ነጻነት ሰራዊትና የአማራ ፋኖ ምንም አይነት ህጋዊ ሆነ የሰላም ጥሪ ግብዣ እንዳልደረሳቸው ለአሜሪካ ድምጽ ተናግረዋል። አቶ ማርሸት ጸሃዩ የአማራ ፋኖ በጎጃም ቃል አቀባይ ናቸው።
መግለጫ ሲያወጡ የታጠቁ ኃይሎች ብለው ነው የሚጠሩት። የታጠቁ ኃይሎች ሲሉ አልሸባብን ይሆን ሌሎች ተሽባሪዎችን ይሆን ለነጻነት ተዋጊውን ፋኖን ይሆን የሰሜን ፓርክ ዘበኞችን ይሆን እኛ እናቀም። ስለዚህ የታጠቀ ኃይል ብለው ነው የሚጠሩት። መጀመሪያ እኛ ስም አለ ፋኖ የሚል ስም አለ። በስማችንም አልጠሩንም ግብዣም አላደረጉልንም።
በተመሳሳይ ተቀማጭነታቸው በካናዳ ሆኖ የኦሮሞ ነጻነት ሰራዊት አማካሪ አቶ ጂሬኝ ጉደታ ኢመደበኛ በሆነ መልኩ ስለ ሀገራዊ ምክክሩ ከኮሚሽኑ አባላት ጋር ከተወያዩት ውጪ የኦሮሞ ነጻነት ሰራዊት እስካሁን ድረስ ምንም አይነት መደበኛ ጥሪ እንዳልተቀበለ አስታውቀዋል።
የሽግግር ፍትህ ወይም ደግሞ ትራዲሽናል ጀስቲስ እና ናሽናል ዳያሎግ ምክክር የሚባለው ነገር ያው ለረጅም ጊዜ ስንሰማው ነበር። ግብዣ ተደርጎላችኋል ወይ የሚለው ግብዣ ሳይሆን ኢንፎርማሊ የተከበሩ ሰዎች እዛ ምናቃቸው ከሽግግር ኮሚሽን ውስጥ ያሉ ያናገሩናሉ። just ኢንፎርማሊ የሆነ ንግግር ማለት ነው። ከዛ በተረፈ የተደረገልን ግብዣም የለም። ቢደረግልንም ኮሚሽኑን ራሱ አወቃቀሩ ኢትዮጵያ ውስጥ ያለው ሁኔታ በአጠቃላይ ለእንደዚህ ጉዳይ የሚጋብዝ ስላልሆነ ምንም ትርጉም ያለው ጉዳይ አይሆንም።
የአማራ ፋኖ በጎጃም ቃል አቀባዩ አቶ ማርሸት የአማራ ፋኖ በኮሚሽኑ አመሰራረት ላይና ገለልተኛነት ላይ እምነት እንደሌለው አስታውቀዋል።
የሽግግር ፍትህ የሚባለው ተቋም ካመሰራረቱ ነው ጥያቄያችን። እኛ መጀመሪያ ስፖንሰር የሚደረገው ከብልጽግና ነው። ሰዎቹ የሽግግር ፍትህ ኮሚቴ አባላት አመራሮቹ ስራውን የሚያፋጥጡት በሙሉ ከመንግስት ዩኒቨርሲቲዎች የተመለመሉ ሰዎች ናቸው። አበል የሚከፍላቸው ራሱ ስርዓቱ ነው ብልጽግና ነው። ሁኔታቸውን ደህንነታቸውን የሚያስጠብቅላቸው ብልጽግና ነው። ለስብሰባ ለምክክር አዳራሽ የሚፈቅድላቸው ብልጽግና ነው። ስለዚህ የአንድ ወላጅ ልጆች ናቸው ማለት ነው። ስለዚህ አሁን ብልጽግና ለመውደቅ የቀረውን ጊዜ ለማራዘም ሲል የተፈጠረ ተቋም ስለሆነ በሽግግር ፍትህ ስም በመካካስ፣ በመነጋገር፣ በመወቃቀስ በናሽናል ዲያሎግ ስም ስርዓትን የማስቀጠር ፕሮጀክት ስለሆነ እኛ ደግሞ ስርዓቱ መቀጠል የለበት እንደልልትና ምን ስለምናምን የሽግግር ፍትህን ማንቀበለው።
የኦሮሞ ነጻነት ተወካዩ አቶ ጂረኝ ኮሚሽኑ ሲዋቀር አንስቶ ፓርቲያቸው አለመሳተፉ በዚህ የተነሳ የኦሮሞ ነጻነት ሰራዊት በኮሚሽኑ ላይ እምነት ሊያዳብር አለመቻሉን ይገልጻሉ።
የፖለቲካ ጥያቄ አለን። የፖለቲካ ጥያቄ ትጥቅ እንድናነሳ ጋብዞናል። ስለዚህ ያንን ጥያቄ መንግስት መልስ ነው ብለው ከሚሉ አካላት በሙላ ጋር ቁጭ ብለው መነጋገር ያስፈልጋል። ከተነጋገረ በኋላ ጋራ የሆነ ፍኖተ ካርታ አስቀምጦ የምክክር ወይም እርቅ ማን ያንን ሊያስተባብርልን ይችላል የሚለውን በጋራ ነው መመስረት የሚገባሽ። አንድ የመንግስት አካል ብቻውን ለናሽናል ዳያሎግ ኮሚሽን ሰው መድብ ያለው ብለው ሲል እዚሁ ጋር ነው ፍትሐዊነቱ የሚያቆመው ማለት ነው። ሌሎች አካላትም ሌሎች የፖለቲካ ድርጅቶችም የታጠቁ አካላትም ሁላቸውም በአንድ ላይ ሊያቋቁሙት የሚገባ ነገር ነው ማለት ነው። ከዚያ በኋላ ከጦርነት ውስጥ ተወጥቶ ንግግር ኖሮ ከንግግሩ በኋላ በረዥም ጊዜ ውስጥ ህብረተሰቡ እየተነጋገረ እንዴት አድርጎ ቁስሉን እያዳነ እየተግባባ ሀገር እየገነባ ለወደፊት አቆ መኖር ይችላል የሚለው ለረዥም ጊዜ የሚካሄድ ነገር ነው። ናሽናል ዳያሎግ ግን ወደ ናሽናል ዳያሎግ ለመግባት ራሱ መጀመሪያ ጦርነት መቆም መቻል አለበት። ጦርነት መቆም ብቻ አይደለም፣ የሚዋጉት ኃይላዎች አንድ ላይ መጥተው ተነጋግረው የሆነ መግባባት ላይ መድረስ መቻል አለባቸው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዮናስ አዳይ በበኩላቸው ሁለቱም የትጥቅ ትግል ላይ የሚገኙት አካላት እንደ ሌሎች ፓርቲዎች ሁሉ ሀገራዊ ምክክር መድረኩ ላይ እንዲሳተፉ የሚጋብዝ ህጋዊ ደብዳቤ እንዳልተላከላቸው አምነው፣ ነገር ግን ይሄ የሆነው ህጋዊ አድራሻ ስለሌላቸው ነው በማለት መልስ ሰጥተዋል።
በእርግጠኛ አጠቃላይ የሆነ ጥሪ አቀረብን እንጂ በተለይ በፍልሚያ ለሚገኙ ወንድሞቻችን፣ ወገኖቻችን ኦኤልኤ ወይም ኦሮሞ ሊብሬሽን አርሚ እና ለፋኖ በጽሁፍ ፎርማል የሆነ ጥሪ እውነት አላቀረብንም። ያቀረብነው ምንድን ነው? በሚዲያ ላይ መንግስትም ሆነ ፍኛ ላይ ያሉ ቻችን የአንድ ብሔረሰብ ጥል ስለሆነ የኢትዮጵያ ብሔረሰብ ወንድም ወንድሙ ላይ እየተነሳ እየተገዳደልን ስለሆነ ያለአንዳች ቅድመ ሁኔታ ያውን ግጭቱን ጦርነቱን አቁመው ወደ ጠረጴዛ ዙሪያ መጥተው ልዩነቶቻችን በዚያው ፈተን ኢትዮጵያን ገንባ የሚል ጥሪ አጠቃላይ ጥሪ ያቀረብ ነው እንጂ ስፐሲፊክ አድርገን ፎርማል የሆነ ደብዳቤ ለነሱ አላቀረብንም። ፎርማል የሆነ ኦፊስን ስለማናውቅ ከዚህ የተነሳ ፎርማል የሆነ ወይም መደበኛ የሆነ ደብዳቤ ይዘን ጥሪ ለነሱ አላቀረብንም። ያቀረብነው በሚዲያ ላይ ብቻ ነበረ። ከእነሱ ጋር እስማማለሁ።
በሌላ በኩል በሀገራዊ ምክክር ኮሚሽኑ ላይ ከተነሱት ቅሬታዎች አንዱ ኮሚሽኑ የተዋቀረው በመንግስት ተነሳሽነት መሆኑ እንዲሁም የኮሚሽኑ አባላት ደሞዝና የስራ ማስኬጃ ወጪዎችም በመንግስት መሸፈናቸው ነው። ኮሚሽነሩ ዶክተር ዮናስ በዚህ ጉዳይ ላይ ሀገርን የሚመራ ፓርቲና ሀገረ መንግስትን ለይቶ መረዳት እንደሚገባ በመግለጽ ኮሚሽኑ እየተጠቀመ ያለው የኢትዮጵያን ህዝብ የግብር ገንዘብ እንጂ የፓርቲን ገንዘብ አይደለም ይላሉ።
ከነሱ ብቻ ሳይሆን እዚህ ካሉትም እንደዛ አይነት ስሞታዎች ጥያቄዎች ቀርበዋል። ምክንያቱም ያላችሁበት ጽህፈት ቤት መንግስት ነው የሚል ነው። በኢትዮጵያ አማርኛ ቋንቋ በተለይ ስቴትና ጋቨርንመንት አገዛዝና ሀገረ መንግስት አንድ ላይ ስለሚደረጉ እንጂ እኛ እንከፍለን ቢሮ ብልጽግና ስንትለ ትናንት ነገባው አይደለም። የኢትዮጵያ መንግስት ነው። የኢትዮጵያ ህዝብ በከፈለው መዋጮ ወይም ደግሞ ግብር የተሰራ ህንፃ እንጂ ከ10-30 ዓመታት በፊት የተሰራ ህንፃ ነው። እኛ የተጠቀምበት ያለው መዋጮ ነው፣ ከህዝብ ገንዘብ ነው። በተመሳሳይ አሁንም ህዝብን አገልግል ደግሞ ተብዬ ወደዚህ ሲጠራ እዚያም የሚከፈለን የህዝብ ገንዘብ እንጂ የብልጽግና ወይም የአንድ አገዛዝ ወይም የኢህአዴግ የደርግ ወይ ህዳሴ አይደለም። ይሄ በሚገባ በግንዛቤ መግባት አለበት።
ሚያዝያ 16/2016 ዓ.ም የብሔራዊ ደህንነት ምክር ቤት ባወጣው መግለጫ የፕሪቶሪያውን ስምምነትና የሀገሪቱን ህገ መንግስት በመጥቀስ ሀገሪቱ ሊኖራት የሚችለው አንድ መከላከያ ሰራዊት በመሆኑ የታጠቁ ኃይላት ትጥቃቸውን በመፍታት ወደ ሰላም ስምምነት እንዲቀርቡ ጥሪ አቅርቧል። የኦሮሞ ነጻነት ሰራዊት ተወካዩ ጅሬኝ ጉደታ ይህንን ጥሪ እንደማይቀበሉ ገልጸው መንግስት ለማሸነፍ እንጂ መተማመን እንዲኖር እየሰራ አይደለም ሲሉ ከሰዋል። አቶ ጅሬኝ የኦሮሞ ነጻነት ሰራዊት ለውይይት እንዲቀርብ መሟላት የሚገባቸውንም ነገሮች አጋርተዋል።
ህብረተሰቡ ጦርነት ውስጥ ያለው እነሱ በድርድር እንኳን ሲመጡ ሳይቀር ጦርነት ወጥ ነው ኦፕሬሽን አዘጋጅተው ድሮን አቀናጅተው ድርድር ላይ ስንቀመጥ ብዙ ጊዜ ጦርነቶች ነበሩ የነበሩት እና መተማመን እንዲኖር ሳይሆን አለመተማመን እንዲነግስ ነው የሚፈልጉት። ለምን ምክንያት እንደሆነ አይታወቅም። ድርድሩንም እነሱ የሚፈልጉት ለማሸነፍ፣ ለመደምሰስ እንደዚህ አይነት ፖለቲካ ነው ይዘው የሚጓዙት ማለት ነው። ስለዚህ ከመንግስት አካል ለድርድር ለሰላም ቁርጠኝነቱ ቢኖር መደረግ የሚገባው ነገር ከጦርነት መውጣት መላቀቅ፣ ወደ ህብረተሰቡ ሄደው ህብረተሰቡ ላይ ተኩሰው መግደል ማቆም፣ የሰብአዊ እርዳታዎች እንዲቀርቡ በር መክፈት፣ የፖለቲካ እስረኞችን መፍታት፣ የፖለቲካ ድርጅቶች ራሳቸውን የሆነ ምንድነው ኦፊስ መክፈት እንዲችሉ ማድረግ፣ ምንድነው ህብረተሰቡ ኮንፊደንስ እንዲኖረው ማድረግ መቻል ነው የሚያስፈልገው። ቴሮሪስት ናችሁ ብለው በፓርላማ ያስቀመጡትን ነገር እንዲነሳ ማድረግ፣ እንደዚህ አይነት ነገሮች ነው ማድረግ የሚገባቸው።
በተመሳሳይ የአማራ ፋኖ በጎጃም ተወካዩ አቶ ማርሸትም
እኛ በሚሊዮን ጠመንጃ አንስተን የሰው ህይወት እየገበርን መድረስ ያለብን አላማ ላይ እንደርሳለን ብለን እየተፋለምን ባደለበት ሰዓት ጠመንጃችሁን ጣሉና ወደ ምክክር ነው የሚል ሀሳብ ተነስቶ፣ ይሄ ደግሞ በዓለም ታሪክ የሌለ ተደርጎ የማይታወቅ ነገር ነው። ሚኒመም የምንጠይቃቸው ቅድመ ሁኔታዎች ከተሟሉ ለድርድር ልንቀርብ እንችላለን እንጂ ለምክክር አንቀርብም። ከዚያ በፊት እንመካከር ከተባለ አትሊስት የበደለን የጨፈጨፈንን ስራ ጥለን ከዚያ በኋላ እንደ ሀገር እንደ ኢትዮጵያ አንድ ቁመና ያለው ኢትዮጵያውያንን የሚመጥን ዘመኑን የሚዋጅ መንግስት ካቆምን በኋላ የበደለ ይክሳል፣ የቀማ ይመልሳል፣ የሚቀጣው ይቀጣል፣ ይጠይቃል። ከዚያ በኋላ ነው ወደ ናሽናል ዲያሎግ የምንገባው። ነገር ግን ስርዓቱ እየጨፈጨፈ ባለበት ሰዓት፣ የሀገር ሀብት እየዋደመ ባለበት ሰዓት ፋኖ ብቻውን ጠመንጃውን ጥሎ ከስርዓቱ ጋር ለመነጋገር ዝግጁ አይደለም። እኛ አንነጋገርም።
በዚህ ጉዳይ ላይ አስተያየታቸውን የሰጡን ኮሚሽነር ዶክተር ዮናስ ይህ የመንግስት ጥሪ እንጂ የእኛ አይደለም፣ እኛ የተኩስ አቁምን እንጂ መሳሪያ ጣሉ አላልንም ብለዋል።
ስለዚህ ግጭትን የሚያስወግድ ነገር ወደ ሰላም የሚያመጣ ማንኛውንም እንቅስቃሴ በእነሱም በኩል ይሁን በመንግስት በኩል እንደግፋለን። ዛሬ ግን ቴክኒካል ሾቹ እነዚህን በተመለከተ ከመንግስት ተገቢ ምላሽ ታገኛለች የሚል ጽኑ እምነት አለኝ። እዛ እንዲያውም ተኩሱን አቁማችሁ፣ ጦርነቱን አቁማችሁ ልታችሁን ወደ ምክክር ኑ ነው የኛ ጥሪ የነበረው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ የአማራ ፋኖና የኦሮሞ ነጻነት ሰራዊትን ለሀገራዊ ምክክሩ ለመጋበዝ እንደ ኢትዮጵያ ቀይ መስቀል ያሉ ተቋማትን ለማነጋገር ተቋማቸው እየጣረ መሆኑንም ጨምረው ተናግረዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ያደረገው ዋሽንግተን ዲሲ።
ቀደም ሲል ኤደን ገረማው የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ ተወካዮችንና የሚመለከታቸው የምክክር ኮሚሽን ኃላፊዎችን አናግራ ያጠናቀራችሁን ዘገባ ነበር ወደ እናንተ ያደረስነው። አሁን ደግሞ በቀጣይ ባህልና ማህበረሰብ ቅንብራችን ይቀጥላል። የዛሬው ባህልና ማህበረሰብ ቅንብራችን የዩናይትድ ስቴትስና የኢትዮጵያን የዘመናት ግንኙነት የሚዘክር አውደ ርዕይ መከፈቱን ይመለከታል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የሁለቱን አገራት የ120 ዓመታት የሁለትዮሽ ግንኙነት የሚዘክር አውደሪ አዘጋጅቷል። አውደሪው በሁለቱ አገሮችና ህዝቦች መካከል ያለውን ዘላቂ ጠንካራ የረጅም ጊዜ ጥብቅ ትስስር እንደሚያሳይ የዩናይትድ ስቴትስ አምባሳደር ሀርቪን ማሲንጋ ተናግረዋል። ኬኔዲ አባተ ዝርዝር አለው።
ከ120 ዓመታት በፊት በወርሃ ታህሳስ 1896 ዓ.ም ምረት እንደ አውሮፓውያኑ 1903 ኢትዮጵያና ዩናይትድ ስቴትስ ዲፕሎማሲያዊ ግንኙነት አሃዱ ብለው የጀመሩበት ጊዜ ነው። ኢትዮጵያ የጣሊያን ወራሪ ጦርን በአድዋ ድል ካደረገች ከወራት በኋላ በወቅቱ የዩናይትድ ስቴትስ ፕሬዝዳንት ቴዎዶር ሩዝቬልት ወደ ኢትዮጵያ የተላኩት ዲፕሎማት ሮበርት ፒ ስኪነር ከንጉሠ ነገሥት ዳግማዊ አጼ ምኒልክ ጋራ የንግድ ስምምነት ተፈራረሙ። ይህ ፊርማ ለ120 ዓመታት ለዘለቀው የሀገራቱ የዲፕሎማሲ ግንኙነት መጀመሪያ ሆኖ ተመዝግቧል። የሁለቱ ሀገራት ግንኙነት የተጀመረበትን 120ኛ ዓመት በመዘከር ላይ የሚገኘው በኢትዮጵያ የዩናይትድ ስቴትስ ኤምባሲም ረጅሙን የሁለትዮሽ ግንኙነት ታሪክ የሚያስቃኝ የፎቶ አውደ ርዕይ አዘጋጅቷል። በብሔራዊ ሙዚየም የተዘጋጀውን የፎቶ አውደ ርዕይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋና የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ትናንት ረቡዕ ሚያዝያ 30 ቀን 2016 ዓ.ም ለጎብኚዎች እይታ መርቀው ከፍተዋል። አምባሳደር ማሲንጋ በመክፈቻ ንግግራቸው አውደሪዩ የሁለቱን አገራት የረጅም ዓመታት ትብብርና ትስስር የሚተርክ ስለመሆኑ ገልጸዋል።
This exhibition serves as a testament to the enduring ties between our two nations and our two peoples.
ይህ አውደሪ በሁለቱ አገራትና ህዝቦች መካከል ያለውን ዘላቂ ትስስር የሚያሳይ ነው። በእነዚህ በተመረጡ ፎቶግራፎች አማካይነት በሁለቱ አገሮቻችን መካከል በተለያዩ ዘርፎች ማለትም በጤና፣ በትምህርት፣ በግብርናና በኢኮኖሚ ልማት መስክ ያሉ መሰረቶችንና ትስስሮችን እናከብራለን። እያንዳንዱ ምስል ሁለቱን አገሮቻችን አንድ የሚያደርጓቸውን ጠንካራ ጽኑና የረጅም ጊዜ ትስስርን ለማስተዋወስ የሚረዳ ነው።
የቱሪዝም ሚኒስትር ዴታ ስለሺ ግርማ ደግሞ ተከታዩን ብለዋል።
Today, Ethiopia is of the United States closest allies in sub-Saharan Africa.
ዛሬ ኢትዮጵያ ከሳህራ በታች ካሉ የአሜሪካ የቅርብ አጋር አገራት መካከል ናት። የኢኮኖሚ ልማት፣ ደህንነት፣ ጤናና ትምህርትን ጨምሮ በተለያዩ የትብብር መስኮች በጋራ እንሰራለን። በባህልና በህዝብ ለህዝብ መስኮች ያሉን ግንኙነቶችም ከጊዜ ወደ ጊዜ እያደገ ነው። የዛሬው የፎቶ አውደ ርዕይም በኢትዮጵያና በአሜሪካ መካከል በዘለቀው የረጅም ጊዜ ግንኙነት ውስጥ ቁልፍነቶችን የሚያሳዩ ማራኪ ምስሎች የሚታዩበት ነው።
በአውደ ርዕዩ ዳግማዊ ንጉሠ ነገሥት አጼ ምኒልክና ሮበርት ስኪነር የንግድ ስምምነት ከተፈራረሙበት ጊዜ አንስቶ እስካሁን ድረስ በሁለቱ አገራት መካከል ያሉ ዋና ዋና ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና የህዝብ ለህዝብ ግንኙነቶችንና ትብብሮችን የሚያሳዩ ምስሎች ለእይታ ቀርበዋል። ለስምምነት ፊርማው ስኪነር እንደ አውሮፓውያን አቆጣጠር በ1903 ወደ አዲስ አበባ ሲገቡ የተደረገላቸውን አቀባበል ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ እንደ አውሮፓውያኑ በ1954 ዋይት ሃውስን ሲጎበኙና ይህን በማድረግም የመጀመሪያው የአፍሪካ መሪ መሆናቸውን ፋሺስት ጣሊያን በኢትዮጵያ ዳግም ወረራ በመፈጸም ያደረሳቸውን በደሎች በመቃወም አሜሪካውያን በኒውዮርክና ቺካጎ በ1935 ሰልፍ ማድረጋቸውን በዚሁ ዓመት አፍሪካ አሜሪካዊው ጆን ቻርለስ ሮቢንሰን ከፋሺስት ጣሊያን ጋራ በሚደረገው ውጊያ ኢትዮጵያን ለማገዝ በፈቃደኝነት ከቺካጎ መምጣቱንና የኢትዮጵያ አየር ኃይል መሪ ተደርጎ በውጊያው መሳተፉን የሚያሳዩ ምስሎች በአውደ ርዕዩ ከሚገኙት መካከል ናቸው። በኢትዮጵያ የዩናይትድ ስቴትስ ተጠባባቂ ምክትል አምባሳደር ናኦሚ ፌሎስ አውደ ርዕዩ ዲፕሎማሲያዊ ግንኙነትን ከማንጸባረቅ ያለፈ ፋይዳ አለው ይላሉ።
What the exhibition is hoping to demonstrate is the depth and the variety of the relationship between the US and India.
አውደ ርዕዩ በትዕይንቶቹ ለማሳየት ተስፋ ያደረገው በዩናይትድ ስቴትስና በኢትዮጵያ መካከል ያለው ጥልቅና ዘርፈ ብዙ ግንኙነቶችን ነው። የግንኙነቱንም ቀጣይነትም እንዲሁ በብዙ ዘርፎች በተለይም በጤና፣ በግብርናና በትምህርት ላይ ትኩረት በማድረግ እንተባበራለን። ስለዚህ ለማሳየት እየሞከርን ያለው ዲፕሎማሲያዊና የመንግስት ለመንግስት ግንኙነት ብቻ ሳይሆን ጥልቅ የህዝብ ለህዝብ ግንኙነትንም ነው። የሁለቱ ሀገራት ግንኙነት ቁልፍ ከሆኑት ምሰሶዎች መካከል አንዱ ጥልቅ የሆነው የህዝብ ለህዝብ ግንኙነታችን ነው። ስለዚህ አንዳንድ ጊዜ ከመንግስታት የርስ በርስ ግንኙነት ይልቅ የበለጠ ውጤታማው ይሄ ነው።
ትናንት ረቡዕ በብሔራዊ ሙዚየም የተከፈተው የህዋው ደረይ እስከ ግንቦት 18 ቀን ለጎብኚዎች ክፍት ሆኖ ይቆያል። በመቀጠልም በአዲስ አበባ ዩኒቨርሲቲና በሃያት ሪጀንሲ ሆቴልም ለእይታ እንደሚቀርብ ተጠባባቂ ምክትል አምባሳደሯ ናኦሚ ፌሎስ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ቀጣዩ ቅንብራችን ስናልፍ የቻይናው ፕሬዝዳንት ሺጂፒንግ ለሁለት ቀናት በፈረንሳይ ያደረጉት ጉብኝት ትላንት ማክሰኞ አጠናቀዋል። ፕሬዝዳንታዊ ጉብኝቱ ከአምስት ዓመታት በኋላ ወደ አውሮፓ ሲደረግ የመጀመሪያው ነው። ሄነሪ ሪጅዌል እንደዘገበው ቻይናና አውሮፓ ግንኙነታቸውን ለማስተካከል ፍላጎት እያሳዩ ናቸው። ይሁንና የንግድ አለመግባባቶችና ቤጂንግ ለሩሲያ የምታደርገው ድጋፍ ትልቅ እንቅፋት ጋርጦባቸዋል። በሄነሪ ሪጅዌል የተጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን የቻይና አቻቸውን ፕሬዝደንት ሺንን ትላንት ማክሰኞ የሴት አያታቸው አገር ክልል ወደ ሆነችው ወደ ፔሪኒስ ተራሮች ጋብዘዋል። ሺጂንፒንግ ከአምስት ዓመታት በኋላ አውሮፓን ሲጎበኙ የመጀመሪያቸው ነበር። ከዚያን ጊዜ ጀምሮ ግንኙነቱ እየሻከረ መጥቷል። አውሮፓ ቤጂንግ እንደ ኤሌክትሪክ ተሽከርካሪዎች ባሉ ዘርፎች የራሷን ኩባንያዎች እየደጎመች የነሱን ኢንዱስትሪዎችን ትቀንሳለች ስትል ተወቅሳለች። ፕሬዝደንት ማክሮን ግንኙነቱ በመከባበርና መግባባት ላይ የተመሰረተ መሆን አለበት ይላሉ።
Une volonté de respect et de compréhension mutuelle réciproque.
ይህ ለእርስ በርስ መከባበር መግባባትና ክፍት የንግግር እንዲቀጥል የማድረግ ፍላጎት ነው። በማንኛውም ጊዜ በታሪፍ የርዳታ ወይም የገበያ ተደራሽነት ሙሉ በሙሉ ፍትሃዊ መሆን ማረጋገጥ ነው።
የቻይና ጥናት ተቋም ዳይሬክተር ስቲቭ ሳንግ ሺ ወዲያውኑ የደረሱበት ምንም አይነት ስምምነት የለም ይላሉ።
Xi Jinping does not feel that China has an overcapacity issue and he feels that
Xi Jinping China ካቅም በላይ የሆነ ችግር እንዳለባት አይሰማቸውም። ለምሳሌ በቻይና ኤሌክትሪክ ተሽከርካሪዎች ጉዳይ ላይ የአውሮፓ አቋም ምክንያታዊ እንዳልሆነ ይሰማቸዋል። እንደገና ደግሞ ከፈረንሳይ ጋር ለመገናኘት እየሞከሩ የቻይና መኪና አምራች ኩባንያ ፈረንሳይ ውስጥ እንዲቋቋም ይጥራሉ።
የምዕራቡ ዓለም ሀገራት በንግድ ልውውጥና የጦር መሳሪያ ለማምረት የሚያገለግሉ ድርብ ጥቅም ላይ የሚውሉ ቃዎችን በመሸጥ ቻይና የሩሲያን የዩክሬን ወረራ ትረዳለች ብለው ይከሳሉ። የቻይና መሪ ሺ ጂፒንግ ይህን አይቀበሉትም።
ቻይና የቀውሱ ፈጣሪ ወይም ወገን ወይም የጦርነቱ ተሳታፊ አይደለችም። ይሁን እንጂ በወንዙ ማዶ እሳት ሲነድ ዝም ብለን የምንመለከት ብቻ ሳይሆን ሰላምን ለማስፈን ንቁ ሚና ስንጫወት ቆይተናል።
የአውሮፓ ፓርላማ የፖሊሲ አማካሪ ኢጎር ሜርሄም ኢሬ ይህ በግልጽ ውሸት ነው፣ የአውሮፓ መሪዎች ጠንከር ያለ መስመር ማስመር አለባቸው ይላሉ።
What they really failed at is spelling out to Xi Jinping what will be the cost of China supporting Russia.
በርግጥ ያልተሳካላቸው ነገር ቻይና የሩሲያን የጥቃት ጦርነት መደገፏ ምን ዋጋ እንደሚያስከፍላት ለሺ ጂንፒንግ በትክክል መግለጽ ነው። እሱ ግልጽ ነው ማለት ባይሆን ኑሮ በአውሮፓ ህብረት ማዕቀብ ዝርዝር ውስጥ አራት የቻይና ኩባንያዎች አይኖርም ነበር። እና ሁኔታው ከዚህም በላይ በጣም ሰፊ ነው። ቻይና ወደ ሩሲያ የምትልከው ምርት ከአመት አመት ወደ 45% ገደማ ጨምሯል።
የአውሮፓ ህብረት ኮሚሽን ፕሬዝደንት ኡርሱላ ቮን ደር ላይን ቤጂንግ በሩሲያ ላይ ያላትን ተጽዕኖ ሁሉ እንድትጠቀም ያሳስባሉ።
We agree that Europe and China
አውሮፓና ቻይና ለሰላምና ደህንነት የጋራ ፍላጎት እንዳላቸው ተስማምተናል።
ተንታኙ መርሃይም ኢሬ አውሮፓ ስለ ቤጂንግ ምኞቶች ያላት መረዳት ከእውነታው ጋር የተገናዘበ መሆን አለበት ይላሉ።
Wherever I look from Africa to South China
የትም ቦታ ብመለከት ከአፍሪካ እስከ ደቡብ ቻይና ባህር ከዚያም እስከ ዩክሬን ድረስ ቻይና ጎጂ ሚና እየተጫወተች ነው። በእነዚህ ጉዳዮች ላይ የጋራ ጉዳዮችን አላየውም።
ሺ ትላንት ማክሰኞ ምሽት ላይ ሰርቢያ ደርሰዋል። ሰርቢያ በባልካን አገሮች የቤጂንግ የቤልት ኤንድ ሮድ የኢንቨስትመንት ፕሮግራም ቁልፍ አጋር ናት። በዚህ ሳምንት መገባደጃ ላይ ሺ ወደ ሃንጋሪያ ያቀናሉ። ሃንጋሪ የአውሮፓ የቅርብ አጋር ስትሆን በአውሮፓ ህብረትና በቻይና ፖሊሲ ላይ የረጅም ጊዜ መሰናክል ሆና ቆይታለች።
ካሜሮን ውስጥ በመንግስት የሚተዳደር ትምህርት ቤት በጽዋት ላይ ተመሰረተ ስጋ እንዴት ማምረት እንደሚቻል ተማሪዎችን በማስተማር ላይ ይገኛል። አንዟን ከዋዩን ዲያጠናቀረችው ዘገባ ሀብታሙ ሲዩም ያቀርባል።
ያውንዴ ስድስት የሴቶች ማሰልጠኛ ማዕከል ተብሎ በሚጠራው ተቋም ዛሬ ተማሪዎችና እንግዶቻቸው እጽዋትን መሰረት ያደረገውን ምርት የአኩሪ አተር ስጋ እየተመገቡ ነው። በሜሪ ኖኤል አቤና በዚህ ስፍራ የተሰራ ነው። እሳቸው መንግስት የሚያስተዳድረው የሙያ ትምህርት ቤት ኃላፊ ናቸው።
ከህዝቡ መካከል የተወሰነው እጽዋትን መሰረት ያደረጉ ከአኩሪ አተር የሚሰሩ የስጋ ተዋጽኦችን ቢመገብ የአየር ንብረት ለውጥን ለመዋጋት አስተዋጽኦ ያደርጋል።
ተመራማሪዎች እንደሚሉት ስጋ በተለይ ደግሞ የከብት ስጋ የዓለም ሙቀት መጠንን መጨመርን ከሚያስፋፉት መካከል ይመደባል። ላሞች ሚቴን የተባለ ከባቢ አየርን የሚጎዳው የግሪን ሃውስ ጋዝ ምንጮች ናቸው። ለግጦሽ መሬት ተብለው ደኖች ሲጨፈጨፉ ካርበን ዳይኦክሳይድ ጋዝ ወደ ከባቢ አየር ይለቀቃል። ችግሩን ለመመከት አቤና ከአኩሪ አተር የሚሰራው ስጋ እንዴት እንደሚዘጋጅ ለማስተማር ወስነዋል። ሂደቱ አኩሪ አተርን ከማጠብና ከማጽዳት ይጀምራል። አቤናና ተማሪዎች የአኩሪ አተር ቡሆ ካዘጋጁ በኋላ ካሮት፣ ፐርስሊና ሌሎች የአትክልት አይነቶችን ይጨምሩበታል። በዚህ ሂደት ውስጥ ተማሪዎች እጽዋትን መሰረት ያደረገው የስጋ ተዋጽኦ ያለውን የስነ ምግብ ጠቀሜታም ይረዳሉ። ክሌመንት ጎይኒ ከተማሪዎች መካከል አንዷ ናት።
የአኩሪ አተር ስጋ እንዴት ማዘጋጀት እንደሚቻል መማሬ በተፈጥሯቸው የእንስሳት ስጋ መመገብ የማይችሉ ሰዎችን ለመርዳት ያስችለኛል። በርካታ ንጥረ ነገሮች እንዳሉት የተነገረለትን የአኩሪ አተር ስጋ መመገብ አማራጭ ይሆናቸዋል።
የአኩሪ አተሩና የአትክልቱ ድብልቅ ለአንድ ሰዓት ያህል እንዲቀመጥ ከተደረገ በኋላ እንደ መደበኛው ስጋ ሊጠበስ ይችላል። የከባቢ አየር ጥበቃ ባለስልጣናት ጠቀሜታውን ይዘረዝራሉ። ክሪስቶፍ ብሪንግ የካሜሩን አካባቢ ጥበቃ ባልደረባ ናቸው። ዋናው ቁልፍ ነገር የጋዝ ልቀትን መቀነስ ነው። የአየር ንብረት ለውጥን ለመዋጋት ከተቀመጡ ዓላማዎች መካከል አንዱ ነው። የስጋ ምርት ሂደት ከካርበን አሻራ ረገድ የሚያስከትለውን እንዲሁም በአማራጭነት የተቀመጠው አኩሪ አተር የግሪን ሃውስ ጋዝ ልቀትን በተመለከተ የሚኖራቸውን ተጽዕኖ ማነጻጸር በእጅጉ ያስፈልጋል ያሉት የአየር ንብረት ተመራማሪዎች ብዙ የእጽዋት ተዋጽኦችና አነስተኛ እንስሳትን መመገብ በእጅጉ ቀላል፣ ርካሽ እንዲሁም ሰዎች በአካባቢያቸው ላይ ያላቸውን ተጽዕኖ ለመቀነስ ዝግጁ የሆነው መንገድ ነው ይላሉ። አኩሪ አተር ምርቶችን በተመለከተ ባያውንዴ ወዳጆቻቸው በዝተዋል። እስካሁን ድረስ ሰዎች አኩሪ አተርን የሚጠቀሙት ለሕፃናት ገንፎ ለማዘጋጀት ነበረ። አሁን ላይ ግን እጽዋትን መሰረት ያደረጉ የስጋ ምርቶች የሀገሬው ሰው የምግብ ባህል አካል እየሆኑ ነው።
የምሽቱ ዝግጅቶቻችን ተጠናቀዋል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከሁለት አስርት ዓመታት በፊት በዘር ማጥፋት ጥቃት 300 ሺህ የሚሆኑ ሰዎች በተገደሉባት በሱዳን ዳርፉር ክፍለ ግዛት የጅምላ ጭፍጨፋ ሊደገም ነው የሚል ፍርሃት መንግስቱን በማመልከት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በዳርፉር ኤልፋሽር ከተማ ላይ ጥቃት ሊከፈት ነው የሚል ስጋት መኖሩን ያመለከተው ርዕሰ አንቀጹ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተደቀነውን ስጋት በሚመለከት የተናገሩትን እንደሚከተለው አስፍሮታል። History
is repeating itself in Darfur. ዳርፉር ውስጥ ታሪክ እንደገና እጅግ አስከፊ በሆነ መንገድ ራሱን ሊደግም ነው። አልፋሽር ላይ የሚሰነዘር ጥቃት አስቀድሞም ባለው መከራ ላይ ሌላ መከራ ያስከትላል። የተደቀነው እጅግ ከባድ የሆነ ቀውስ ነው። በመሆኑም ተጨማሪ ሞትና ውድመትን ለመከላከል በአስቸኳይ አምስት እርምጃዎች መውሰድ ያስፈልጋል። አንደኛ፣ የፈጥኖ ደራሽ ድጋፍ ሰጪው ኃይል RSF የአልፋሽር ከበባውንና ወታደራዊ ኃይል ማከማቸቱን ማቆም አለበት። ከተማዋ ላይ የሚያደርሰውን ማናቸውንም ጥቃት ሊያቆም ይገባል። ሁለተኛ፣ ሱዳን ውስጥ ያሉ የታጠቁ ተዋናዮች በሙሉ ዓለም አቀፍ ሕግጋትን ማክበርና ሲቪሎችን ከጥቃት መጠበቅ አለባቸው። ሶስተኛ፣ ሁሉም የቀጣናው ሀያላን ለሁለቱም ወገኖች የጦር መሳሪያ መስጠታቸውን በተባበሩት መንግስታት ድርጅት በተጣለው የጦር መሳሪያ ማዕቀብ በሚጠይቀው መሰረት ማቆም አለባቸው። አራተኛ፣ ተፋላሚዎቹ ወገኖች የዚህ ግጭት መፍትሄ የጦር ሜዳ ላይ የሚገኝ ስላልሆነ በቀጥታ መደራደር ይኖርባቸዋል። Finally, all parties must enable unhindered humanitarian access. በመጨረሻም ሁሉም ወገኖች የሰብአዊ ረድኤት ያለ ገደብ እንዲገባ መፍቀድ አለባቸው። ሱዳን ውስጥ 5 ሚሊዮን ህዝብ የረሃብ ቸነፈር አፋፍ ላይ ነው ያለው። በብዙ 10 ሚሊዮኖች የሚቆጠሩ ሰዎች አስቸኳይ እርዳታ የሚፈልጉ ናቸው።
ሱዳን ህዝብ በዚህ የመከራ ጊዜው ይደርሱልኛል ብሎ እምነቱን በእኛ በሁላችንም ላይ ጥሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን እነዚህን መስሉ ነበር። አስማማው የነ ያስተናግድኳችሁ አብራ ያመሸሁኝ በስቱዲዮ ቅንብሩ ኢላያስ አስማረ፣ የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።